የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የማክ ዛሬ የእረቡ ምሽት ጥር 1 2011 ዓ.ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በአማራ ክልል ምዕራብ ጎንደር ከንደ ውሃና ኮኬት በተባሉ ቀበሌዎች ሰዎች መገደላቸውን ነዋሪዎች ገለጹ።
ሰላማዊ ሰልፍ ሲጠሩም እንደነበረው 27 ሰው ነው የተመጣ
27 ሰው ነው የተመታው። ከዛ ውስጥ 7 ሰው ተገድሏል ነው ያሉት የአይን እማኝ መሆናቸውን የገለጹልን አንድ ነዋሪ። በሌላ ዘገባችን ከሽሬ እንደ ስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ህዝብ አናስወጣም ብሎ በስታዲየም ውስጥ እንዳገታቸው የአካባቢው ነዋሪዎች ገልጸዋል። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ቆዩ። ዜናን አስቀድም አጠር ላሉት ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ለመገንባት እቅዳቸውን በጀት ለማግኘት በሚያደርጉት ጥረት በዴሞክራቶች ላይ ጫና ለማሳደር ሲሉ በቴሌቪዥን ለህዝብ ንግግር አድርገዋል። የህግ መወሰኛ ምክር ቤት ዴሞክራት አባላት በበኩላቸው በሪፐብሊካውያኑ የሚመራው የህግ መወሰኛ ምክር ቤት የተገዙት የመንግስት መስሪያ ቤቶች ሊከፈቱ በሚያስችሉ በጀት ላይ ድምጽ እስከሚሰጥበት ድረስ የህግ ገደብ በመጣል ምላሽ ሰጥተዋል። ዲሞክራቶች ትላንት ለእስራኤል የሚሰጥ የጸጥታ ረድኤትን የዩናይትድ ስቴትስ እና የዮርዳኖስን ትብብርን ሶሪያውያን ሲቪሎችን ለመርዳትና ለመጠበቅ የሚደረግ ጥረትን የሚሸፍን ህግ እንዳይታይ ትላንት አግደዋል። ሆኖም 56-44 ድምጽ ተሽሯል። አቻምና በዩናይትድ ስቴትስ በተካሄደ ፕሬዝዳንታዊ ምርጫ የትራምፕን የምርጫ ዘመቻ ለወራት ያህል ሲመሩ የቆዩት ፖል ማናፎርት ስለ ምርጫው አሃዝ ከሩሲያ የስለላ ተቋም ጋር ግንኙነት ላላቸው ሰው መናገራቸውን የፍርድ ቤት ሰነድ አመልክቷል። ይህ ክስተትም ታዲያ የትራምፕ የምርጫ ዘመቻ ከሩሲያ ጋር ለማስተባበር ሞክሮ ሊሆን ይችላል በሚለው ላይ ማስረጃ ተጨመረበት ማለት ነው። ያም ሲባል ግን ከዘመቻው ጋር በተያያዘ ሴራ ተፈጽሞ ከሆነ በፌዴራል አቃቢያነ ህግ መታየት ይኖርበታል። ከልዩ ካውንስል ሮበርት ሙለር የምርመራ ስራ ጋር የሚሰሩት የአቃቢያነ ህግ ማናፎርት ስላደረጉት ግንኙነት እንደዋሿቸውም ገልጸዋል። ማናፎርት ግን ከሩሲያ የስለላ አገልግሎት ጋር ግንኙነት አላቸው ከሚባሉ ኡክሬናውያን የቀድሞ የስራ አጋራቸው ጋር ስለነበራቸው ግንኙነት ያልተናገሩት ከነበረው የትርምስ ሁኔታ ጋር በተያያዘ ዝርዝር ይዘቱን ስለዘነጋው ነው በማለት አስተባብለዋል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ አገልግሎት ወደ ታይላንድ ያመለጠችውን የ18 ዓመት እድሜ ሳውዲ ተወላጅ ስደተኛ መሆኗን ካረጋገጠ በኋላ አውስትራሊያ ጥገኝነት እንዲሰጣት ጠይቋል። የአውስትራሊያ የአገር ውስጥ ደህንነት ሚኒስቴር የተባበሩት መንግስታት ድርጅት ከፍተኛ የስደተኞች ኮሚሽነር በጠየቀው መሰረት ራፋህ ሙሐመድ አል ኩኑን ጥገኝነት ለመስጠት እንደሚያስብበት ገልጿል። ወጣቷ ከቤተሰብ ጋር ወደ ኩዌት ለረፍት ከሄደች በኋላ አምልጣ ቅዳሜ ማታ የታይላንድን አውሮፕላን ማረፊያ ገብታለች። ወጣቷ በአውሮፕላን ማረፊያ ሆቴል ውስጥ መሽጋ ከተባበሩት መንግስታት ድርጅት ሰዎች ጋር እስከምትነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልእክቶች አስተላልፋለች። የታይላንድ ኢሚግሬሽን ታዲያ ወደ ሀገሯ ለመመለስ የነበረውን እቅድ ቀልብሶታል። አድማጮች፣ ለሰዓቱ ያሉት ዜናዎች እንደዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በአማራ ክልል ምዕራብ ጎንደር ገንደ ውሃና ኮኬት በተባለ ቀበሌ ከመከላከያ ሰራዊት አባላት በተተኮሰ ጥይት 27 ሰዎች መመታታቸውን እና ከነዚህ ውስጥ 7 ሰዎች መሞታቸውን የአይን እማኝ መሆናቸውን የነገሩ ነዋሪዎች ለአሜሪካ ድምጽ ገልጸዋል። ግድያውንም በመቃወም ዛሬ የተቃውሞ ሰልፍ ማድረጋቸውን ተናግረዋል። የሆስፒታል ምንጮች ሰዎች መገደላቸውንና መቁሰላቸውን ነግረውናል። ከክልሉ መንግስትና ከመከላከያ ሰራዊት መረጃ ለማግኘት ያደረግነው ጥረት አልተሳካም። ይህንን በተመለከተ ማምሻውን ሳጠናቅረው የነበረው ዘገባ ተከትሎ ይቀርባል።
በአማራ ክልል
ደቡብ ጎንደር ዞን ገንደውሃ በተባለ ቦታ ነዋሪና ለተፈጠረው ጉዳይ የአይንማኝም ሆናቸውን በስልክ የገለጹልን አቶ ፍራንሳይ ሰጠኝ የተባሉ ግለሰብ በትላንትናው ዕለት በመከላከያ ሰራዊት አባላት በተተኮሰ ጥይት ሰዎች በመገደላቸው ዛሬ በከተማው የተቃውሞ ሰልፍ መደረጉን ይናገራሉ። ዳሉ
ተቃውሞ ሰልፍ የተደረገበት ምክንያት ከሁለት ከሶስት ቀን በፊት በጭልጋ ማፈረደንድ ዳዋዳንጉራ የሚባል አካባቢ መስመር የሚሰራ የነበረ የኮንስትራክሽን ድርጅት ነበረ። ያ ድርጅት ያው በነበረው በቅማንት ብሔረሰብ ጋር ተያይዞ ጥይትና መሳሪያ ያቀብላል የሚል ተቃውሞ ስለነበረ ያው እዛ አካባቢ ያለውን ስራ ቁሟል እና ከዛ ጋር ተያይዞ የነበሩ ማሽነሪዎች እንዲወጡ ተብሎ ታዟል ተባለ። ካሁን በፊት ራባት በጎንደር በኩል እንዲወጡ ተደርጎ ነበር። የዛ አካባቢ ሰው ምን እንደጫኑ ስለማናውቅ ካሁን በፊት ሰሩት የነበሩት ስራ ህገወጥ መሳሪያና ጥይት ሲያቀብሉ ነበረ፣ እርስ በርስ ሲያፋጁ ነበርና በዚያ እናስወጣም ሲባል በመተማ በኩል እንዲወጡ ተብሎ በመተማ በኩል እንዲወጡ ታዞ ነበር። በዚህ በእኛ በገንድዋ ማለት ነው። እና ያው ህዙ መምጣታቸውን ሲሰማ ተቃውሞ አድርጎ ገንድዋ አካባቢ ኬላ ነበረ። እነ መኪኖች ሳይፈተሹ ማለት የለባቸው ፈትሾ የለፉልን የሚባል ከህብረተሰቡ ከአካባቢው ከዚህ ከምዕራብ ጎንደር ዞን አስተዳደር ጋር ጥያቄ ጠፈረ። በቃ ተፈትሾ ማለፍ አለባቸው ተባለ። አያልፉም ተብለው መቃቁሞ እንደተነበቱ ትናንት በዚህ ማተሪያ ሊፈተሹልን እንዳለ ነበረ። በምን ምክንያት እንደሆነ ሳናውቀው አጠቃላይ በመከላከያ ድሽቃ አለ፣ ብሬን አለ ተጭኖ 44 የስር ኮንስትራክሽን ማሽን የሆኑ በገንድዋ ከተማ አለፉ። ህዝቡም ምንም ነገር አላለም። አጋጣሚ መጥተው ስለደረሱ 44ቱም አለፉ። መከላከያ ማጁ ባሳለፋቸው መጨረሻ ላይ ግን ከኋላ የሚመጣ መኪና አለ ተብሎ ወጣ። ከተማ ላይ ተሰብስቦ ቁሞ ነበረ። የሚመጣ መኪና ማን ነበር? አንድ ኦራል ነው። እኔ አጋጣሚ አስፋልት ላይ ነበርኩ። ጠቅላላ ብሬን ደቅኖ ከኋላ ወደ 10 የመከላከያ ተከላሽ ያዙ መጣ። ከወጣቱ ሲደርስ ተኩስ ተከፈተ። እኛ አላወቅንም። ተኩስ ተከፈተ። አንተ 30 ሰከንድ ነው የሚሆን በቃ ተኩሱ። ኦራሉም አልፎ ሄደ። እንኳን እንደዛ ካይ ሰው ከቧል። በአጋጣሚ 7 ሰው ተመቷል በጥይት ማለት ነው። በጣም የሚገርመው አሁን ትናንት 2 ሰዓት ላይ ማታ የሞተችው የ7 ዓመት ህፃን ተመታለች። ከሰባቱ 3ቱ ሙተዋል፣ 4ቱ ቆሰሉ። መጀመሪያ ያለፈውን መኪና የኮችት ቀበሌ ህዝብ መታ የፈተሽነት ላለፍ አናሳልፍም ብሎ የኮችት ታጣቂዎችን ወጣቱን አጠቃላይ ያለው ህብረተሰብ ሌላውን መኪና አስቆመ።
ነዋሪው እንደሚሉት ገንደውሃ ቀበሌ ላይ ሰዎች በመገደላቸውና በመቁሰላቸው ከዚህ ቀበሌ 19 ኪሎ ሜትር ርቀት ላይ በምትገኘው ኮኬት የተባለች ሌላ ቀበሌ ላይ የሚገኙ ነዋሪዎች ኬላ ዘግተው የሱር ኮንስትራክሽን መኪኖችን አጅበው ሲጓዙ ከነበሩ የመከላከያ ሰራዊት ኦራሎች ጭምር እንዲቆሙ መደረጉን ነው። በዚህ ቀበሌ ነዋሪ መሆናቸውን በስልክ የገለጹልን አቶ መኳንንት ውብነ ኮኬት ቀበሌ ላይ አጋጥሟል ያሉትን ደግሞ ይዘረዝራሉ።
ገንደዋ ከተማ ላይ ዞን ሆናለች። አሁን ዞኑ ላይ ቁሙ ስሏቸው ምንድን ነው ይሁን በመኪና የት ነው የሚሄደው ሲባል ወደ 7 ሰው በጥይት መጥተው ህጻናትንም በመኪና ገጭተው ጥሰው ሲመጡ ኮች ላይ ተደውሎ ያው እንዲህ አይነት ኦራን አለበት ያው መሳሪያ ከባድ መሳሪያ የተጫነ ነው ተባለ። ሰው ገለብን መጣ ቁሙ ሲባል ያው እኛ እዛው ኬላ ነበርና አስቆም ነው መኪናውን ቁም በምንለው ሰዓት ያው በአጋጣሚ የጫኑት የተለያየ መሳሪያ ዘመናዊ መሳሪያ ነው ያሉትኝ መከላከያ አለበት። ያው መከላከያ ነው የት እንደመጣ አይታወቅም። ግን ጦሩ ያው ልብሱ ምኑ መከላከያው ጥይቱም መሳሪያውም መከላከያ ነው መከላከያ ነው የምለውኛ። ስለዚህ ያው እዛ ሰው ገላች መጣቸው አናቁ በምንል ሰዓት ያው አጋጣሚ ወጣትም ወጣ ያው ሚሊሻም ነበረ የአካባቢ ሚሊሻ ወጣ ቀጥታ ያው ተኩስ ነው የከፈቱብን። ያው በድሽቃና በብሬን ነው ሰውን መቱት። የቆመ ነው እያና ያው መንገድ ሰው ገላች መጣቸው አልኩም ሲሉ ያው ህዝቡን ወጣቱንም ቀጥታ በብሬንና በድሽቃ መጡትም። ያው ከተማውን ቤት አቃጠሉ። ከዛ በኋላ የተከባድ ችግር የተፈጠረው ያው ሰው ህይወትም አለፈ የቆሰረው ሰው ማት ነው። ያው መጨረሻ ላይ የተደረገው መኪናው ምንድን ነው ወይ ከየት ነው የመጣ ሲባል መከላከያ ያውቀዋል ወይ ክልሉ ዞኑ ያውቃል ሲባል ዞኑ እንግዲህ ያውቅና ይምሮ አይምሮ አያውቅም አላወቅንም የሚለው ያለ እንግዲህ ይህን መኪና እንሰድማለ ህዝቡ ያው እንደጎደለ ተኮሳደ ያው ብዙ ሰው ሞተ። መጨረሻ መኪናው አሁን ያው ይህ መፈተሽ አለበት ተባለ። ያው አናስፈትሽ የሚል ነገር አመጣው ያው በጭቅጭቅ ነው የዋን ነው። አሁን ገና መኪናው ወደ እንደተጫነ ተመልሶ ወደ ዞን ወደ ገንደዋ ከተማ ገብቷል። አሁን የገባ አሁን የተነሳው እኛም እዛ ነው አሁን የቆየ ነው ተነሳል ወደዛ። ያው ሰው ብዙ ሰው መጥተዋል፣ ብዙ ሰው ተጎድቷል።
የገንደውሃው አቶ ፈረንሳይ በአጠቃላይ በሁለቱም ቦታዎች ተጎድቷል ያሉትን ሰው በቁጥር ያስቀምጣሉ።
ከገንደዋም ከፈሲትም 22 ሰው ነበር የተመጣ። ዛሬ ጠዋት ግን አጠቃላይ በሰላማዊ ሰልፍ ሲቀርም እንደነበረው 27 ሰው ነው የተመጣ። ከዚህ መሀ 7 ሰው ሙቷል ማለት ነው።
ስማቸውን እንዳንጠቅስ የጠየቁን የገንደውሃ ሆስፒታል የሕክምና ባለሙያ የቆሰሉ ሰዎች ከኮቲት ለተሻለ ሕክምና ሲመጡ ሕክምና ማድረጋቸውን ገልጸው ሕይወታቸው ያለፉና ከባድ ጉዳት የደረሰባቸውን ወደ መተማ ሆስፒታል መላካቸውን ነግረውናል። ግድያውን በመቃወም ዛሬ ሰላማዊ ሰልፍ ካደረጉት መካከል ወይዘሮ ሰላማዊት ወርቁ የተባሉ ነዋሪ መንግስት ግድያውን ያስቆምልን ይላሉ።
ልጆቻችን በሰላም ወጥተው እንዲገቡልን፣ ወንድሞቻችን በሰላም ወጥተው እንዲገቡልን። እናቱ ሲወጡ በዲሽቃ ሆነ። የሰባት ዓመት ስራንድራ ደረሰጀ ተከለከለች። አራት ሴቶች ከፊት ቀበሌ ላይ ተመተውብናል። ምናረጎ ጨንቆናል። እኛ ናካችሁ እንደ ፍትህ አለ ነው ዲስክ በለን የአማራ ልጅ አለባት እንደተን ምን በላው ደግሞ ተዘጋጅተን ዛሬ ካምንት ይሆነነ ነው። ዛሬ ሂደን እናስተዳደር ላይ ያስተዳደር የለም ወርጅ የለም ህግታ ያለለ እኛ ወራንድ ደም ጥገኝነት ንጠጋለ ነው። ወላጆች በቃ ያለቀሰ ሀንበር ከሌደባ ነው። እንደና ግን ምን ያሉና ለስና ለነገሳል አሉ። ተከፍል መኪና አሁን ሰፈር የነበርን ራሱ 42 አማራት መኪና አስገብተናል። ዛሬ
ነዋሪዎቹ ጥያቄያቸው በመንገድ ኮንስትራክሽን ላይ የተሰማራው የሱር ኮንስትራክሽን መኪና የጦር መሳሪያ ስለማቀባበሉ መረጃ አለን ይፈተሽልን የሚል በመሆኑ መኪኖቹ ተመልሰው ፍተሻ እንዲደረግባቸው ማስደረጋቸውን ይናገራሉ። በዚህ ጉዳይ ላይ ማብራሪያ ለማግኘት አዲስ አበባ የሚገኘው የሱር ኮንስትራክሽን ዋና መስሪያ ቤት፣ የምዕራብ ጎንደር ዞን አስተዳደር፣ የአማራ ክልላዊ መንግስትና የመከላከያ ሰራዊት ምክትል ኢታማጆር ሹም ጀነራል ብርሃኑ ጁላ ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልኮቹ ስለማይነሱ ምላሽ ለማግኘት አልቻልንም። ሙከራችንን እንቀጥላለን። ምላሻቸውን ይዘን እንመለሳለን። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከሽሬ እንደስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ህዝብ አናስወጣም በማለት በስታዲየም እንዳገታቸው የአካባቢው ነዋሪዎች ገልጸዋል። ከሽሬ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት መኪኖችም እዛው ሽሬ ውስጥ ተይዘው እንደነበረ የዘጋቢያችን አለም ፍሳዬ በተከታዩ ዘገባ ይዳስሰው።
ዛሬ ማክሰኞ ታህሳስ 3 2011 ዓ.ም ተምረት ከሽሬ ከተማ ለመውጣት የተከለከሉ ታላላቅ የመከላከያ ሰራዊት መኪኖች ለምንና እንዴት እንደተከናወነ ከሽሬ ከተማ ነዋሪዎች አንዱ አቶ ስራፍ ገብረህይወት ጠይቂያቸው ነበር።
ስለዚህ ፈለጠቃ ብዙሕ ዝበላ መካይን እየን ነይረን ገለገለ ኢንፎርሜሽን ነይ ብለይቲ እውነይ መብራህቲ ጥየን ቀዲመን ብኸዳ ኣለዋ ይበሃል ብዝኾነ ሳኢሉ እቲ ህዝቢ ኣወት ዘጨበጥና ልምዓት ዘምፃና ሰባት ኢና ሕዚ ኣበይ በጂሕኩም ናትኸዶ ኣለኹም።
ምን መሰለህ ናይ መከላከያ ወታደራዊ መኪኖች ናቸው። ምን እንደጫኑ ኣናውቅም። ብዛት ያላቸው መኪኖች ናቸው የነበሩ። አንዳንድ መረጃዎች እንደሚጠቁሙት በሌሊት መብራት አጥፍተው ይሄዱ እንዳሉም ይወራል። በሽረ አካባቢ አንድ ኮር ነበር። ይህ ኮር ፈርሷል ተብሎ ሰራዊቱ ብዛት ያላቸው ክፍለ ጦሮች በሆመራ፣ በጎንደር፣ በማይጨብር አድርገው ወደ ኦሮሚያ ነው ወደ ክልል አማራ ወዴት እንደሆኑ ብዛት ያላቸው ክፍለ ጦሮች ሄደዋል። አሁን ሰላሙ የተሟላ አይደለም። በመንግስትም ግልጽ የሆነ የሚደረግ ስምምነት የለም። ለምሳሌ የዛላምበሳና የራማ ድንበር መዝጋቱ ህዝብ የተሟላ ማብራሪያ አላገኘም። ስለዚህ በዚህ ሂደት እያለን ለምን ይወጣሉ? እኛ እስከ ማን ጋር ነው የምንቀረው የሚል ጥያቄ ነው ያለው። በስዑል ስታዲየም የታገቱት የመከላከያ መኪኖች ለምንድን ነው? ስጋታቸው ምን እንደሆነ አቶ ስራፋኤል እንዲህ ይላሉ።
ህዝቢ ብጣዕሚ ብዙሕ ዝበለ ህዝቢ እቲ ናይ ከተማ ህዝቢ ተይኮነስ መጀመርያ እቲ ገጠር ዘሎ ህዝቢ ካብ ሽረ ወጢኻ ንሱ ምትሓዝ ጀሚርዎን ካብኡ ቀስ ብቐስ እቲ ናይ ከተማ ህዝቢ እንዳሰምዐን ብሞተር ብመኪና ዛዕምዛዕ እንዳኸደ ብጣዕሚ ብዙሕ ዝበለ ህዝቢ እዩ ተኣኪቡ።
መጀመርያ ገጠር አካባቢ የነበሩ ነው መከልከል የጀመሩ። በኋላ የከተማ ህዝብ እየሰማ በመኪና በሞተር እየረጠ በርካታ ህዝብ ነው የተሰበሰበው። በሽረ እንዳስላሴ ህዝብ መኪኖችን ሲታገቱ የመከላከያ አባላትን እንዳሉ አቶ ስራፌል ገብረህይወት እንዲህ ይገልጻሉ።
እቶም መከላከያ ውነ ምንም የበሉን ዜና ቶመይን ውን ጽቡቅም ገይሮም ተመሊሰን ናብ ሽራዕትየን ዘዚ ስታዲዮም
መከላከያው በጣም ጥሩ ነው ያደረገው። ምንም አላለም። በስነ ስርዓት ወደ ስታዲየም ገብተዋል። አሁን ከህዝብ ጋር በመወያየት ላይ ነው ያለው። ከሽረ እንዳስላሴ አካባቢ የተንቀሳቀሱት መኪኖች ወዴት መሆናቸው ይታወቃል ወይ? ከሚመለከተው አካል የተሰጣቸው ማብራሪያ ሲኖራል ወይ ብያቸው አቶ ስራፊኤል
ገለገሌም ንአዋሳ ይብሉ ንኦሮሞ ይና ይብሉ።
አንዳንዶቹ ወደ አዋሳ ይላሉ፣ ሌሎች ደግሞ ወደ ኦሮሚያ ይላሉ። የተለያየ መረጃ ነው የሚሰጡት። እስካሁን ግን የተሰጠ ማብራሪያ የለም። ከመከላከያም ከአስተዳደሩም የመጣ ያለም። በዚህ የሽረ እንዳስላሴ ውሎ ሴቶችም ነበርበት። ከሴቶቹ አንዷ ወይዘሮ አልጋነሽ ደጀን ትባላለች። ወይዘሮ አልጋነሽ የታገቱት መኪኖች ብዛት ስንት መሆናቸውና የት እንዳሉ ይገልጣሉ። የተያዙት መኪኖች 18 ናቸው። ሁለት ቦቴ ሲሆኑ 16ቱ ኦራል ናቸው። ሁሉም ስታዲየም ውስጥ ገብተዋል። የያዙት ነገር ግን አላወቅንም። የከተማ ህብረተሰብ ጥያቄ ምንድን ነው ብያቸው ነበር። ወይዘሮ አልጋነሽ እንዲህ ብለዋል። ወጣቱ መኪኖቹ መውጣት የለባቸውም። በውጭና በውስጥ እኛን ለማንበርከክ ለሚደረገው ተንኮል አለ። ስለዚህ ንብረታችን አስወጥተን አንሰጥም። የታታይ አዳባ ወረዳ ጸጥታ ኃላፊ አቶ ሚላው ለማግኘት ያደረኩት ሙከራ አልተሳካም። ዓለም ፍሳ ከመቀለ።
አለምን ለዘገባው እናመሰግናለን። አድማጮች፣ በተያያዘ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ከመምህራን ጋር ባደረጉት ውይይት የመከላከያን በተመለከተ ጥያቄ ተነስቶ ነበር። ምላሽም ሰጥተውበታል።
የመከላከያን ጉዞ ማደናቀፍ ትክክል አይደለም። መንግስት ጠይቅ ይቻላል። ምን ያረክ ነው? ስጋት አለን። ዜጋ ጠብቀን ማለት ይቻላል። ከዛ ያለፈው ግን ወታደሩን እረፍ፣ ህዝብን አትነካም በመባሉ ነው እንጂ ግጭት ያመጣ ይችላል። ሰው ሊሞት ይችላል። በራስ ኃይል ጉዳት ከደረሰ ደግሞ ጥፋት ነው። ለምንድን ነው እንደዛ ያደረግነው? አምና መከላከያ በአምቦ ለማለፍ ሲሄድ የአምቦ ወጣቶች ሲዘጉበት የአምቦ ወጣቶች ጨፍልቆ ያልፋል። በቦረና ሲሄድ ቦረና ወጣቶች ሲቆሙበት ጨፍልቆ ያልፋል። ያም መድገም አንፈልግም። እኛ መድገም ስለማንፈልግ አትጨፈልቅም፣ ቁም፣ ህዝቡን ስማ፣ አማክርና ተነሳል። የየትኛውም ጫፍ የኢትዮጵያ ህዝብ ግን ማወቅ ያለበት የፌዴራል መንግስት ሰራዊቱን ከአንድ ጫፍ ማንቀሳቀስ አብሶሉት ፓወር ነው ያለው። የማንም ምክር አያስፈልገውም።
ወደ ተከታዩ ዘገባችን እንለፍ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር በትግራይና ኤርትራ ዝምድና በተያያዘ ውይይት ማካሄዳቸውን ተናግረዋል። ውይይቱ የሁመራ አምሃጀር መስመር ሲከፈት ለብቻ ተለይተው በትግራይኛ ያካሄዱት መሆኑንም ገልጸዋል። የትግራይና ኤርትራ መንግስታት ግንኙነትን በማሻሻል በሀገር ደረጃ እየተካሄደ ላለው ሁለንተናዊ ግንኙነትን ለማጠናከር የሚረዳም ነው ብለዋል። ሙልጌታ ጽሃ ዝርዝሩን ይዟል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ትናንት ምሽት ለጋዜጠኞች የሰጡት መግለጫ ከኤርትራ ጋር የሚያዋስኑ ድንበሮች መከፈት፣ ከፕሬዝዳንት ኢሳያስ አፈወርቂ ጋር ያደረጉት ውይይትና በትግራይ አንዳንድ አካባቢዎች የመከላከያ ሰራዊት እንቅስቃሴ በተቃዋሚዎች መገታት የሚያወግዝ ሐሳቦች የተነሱበት ነበር። በኢትዮጵያና ኤርትራ የሰላም ጉዳይ የሁለቱ አገራት መሪዎች ከሚያደርጉት ስምምነትና ውይይት በተጨማሪ የትግራይ መንግስት ከኤርትራ መሪዎች ጋር በተለያዩ ጊዜያት ውይይት ማካሄዱ ተናግሯል። ዶክተር ደብረጽዮን እሳቸው ከፕሬዝዳንት ኢሳያስ ጋር ሁለት ጊዜ አጭር ውይይት ያካሄዱ መሆናቸው ገልጸው ከትናንት ወዲያ የሑመራ ኦምሃጀር መስመር መከፈት ጋር ተያይዞ ግን ረዘም ያለ ጊዜ ወስደው የጋራ ጉዳዮች ላይ ውይይት ማካሄዳቸው ተናግሯል። ከፕሬዝዳንት ኢሳያስ ጋር ለብቻቸው ተለይተው በትግርኛ መወያየታቸው ገልጿል።
ምንድነው ትሪና ብዙሄናው ገለ ማለት ዝምድና ታቲ ስለናይ መስመር ሑመራ ጥራይከነ
ለብቻችን ተለይተን ብዙን ያወራ ነው። ማለትም ስለ ዝምድናችን፣ ስለ የሑመራ መስመር መከፈት ብቻ አይደለም ያወራ ነው። እሱማ እሳቸውና ጠቅላይ ሚኒስትር ዶክተር አብይ መጥተው ከፍተውታል። ያለቀለት ጉዳይ ስለሆነ ስለሱ ብዙ ያወራ ነው ነገር የለም። ስለ ዝምድናችን አውርተናል። የሚታያቸው ነገሮችም አንስተዋል። የቆየ ችግር እንደነበረን ስለሚታወቅ ዝምድናችን በአጭር ጊዜ ንግግር የሚያልቅ አይደለም ነው ያሉት።
የዛላምበሳ ሰርሃ መስመር መዘጋቱ በተመለከተ ከፕሬዝዳንት ኢሳያስ ጋር መነጋገራቸውና ጉዳዩ ከሌላ ጋር የማያያዝ በመሆኑ ድንበሩ የተዘጋው ስርዓት ለማስያዝ በመሆኑ ለሁላችንም የሚጠቅም ነው ብለዋል። በዚህም ወደ ጉምሩክ ስርዓት ለመግባትና የወጪ ገቢ እንቅስቃሴን በስርዓት እንዲሄድ ለማድረግ ነው ሲሉ ተናግሯል። የተጀመረው ህዝብ ለህዝብ ግንኙነት በጥሩ ሁኔታ እየሄደ መሆኑን ገልጸው እንደ መንግስታት ደግሞ ሁለታችንም ፍላጎት እንዳለን በውይይቱ ተመልክቻለሁ ብለዋል። ዶክተር ደብረጽዮን ካሁን በኋላም ተመልሰን ወደ ጦርነት የምንገባበት ምክንያት አይኖርም ሲሉ አስመረውበታል። በመሪዎች መሃል የነበረው ቅሬታና ቂም እንተው የሚል ሐሳብ ነው ያለን ያሉ ዶክተር ደብረጽዮን ለዚህም መግባባት ወሳኝ በመሆኑ ውይይቱ ቀጣይ ነው ብለዋል።
ህዝብን ህዝብ ችግር ይኖረን ቀደሙ ሪኔ ያድማይና መስተፋፍተት መራርሃ አይኔሩ መራርሃ ዘሎ ጸገሙን
ህዝብ ከህዝብ ጋር ቀድሞም ችግር አልነበረበትም። መንገዱ ከተከፈተ በኋላም አይተነዋል። የነበረው ችግር በአመራሮች ላይ ነው። በአመራር ውስጥ ያለው ችግርም እኛ እንተወው ነው ያልን ያለ ነው። ማን ምን አጠፋ የሚል ወደ ኋላ መመለስ የረጅም ጊዜ ታሪክም ስለሆነ የሚጠቅም ነው ብያላምንም። ልንማርበት ግን እንችላለን። አንተ ይሄንን አጠፋህ፣ አንተ ደግሞ ይሄንን አጠፋህ መባባሉ በመሃሉም ያለ መግባባት ሊያመጣ ይችላል። ለታሪክ ያስፈልጋል። የተቀየሙት ነገር ካለ ካነሱት ከተነጋገርንበት የተሻለ ነው። ለግንኙነቱ ማጋጅ ስለሆነ ስሜት አውጥተህ ከተነጋገርክ ዝምድናውን ለማጠናከር ያግዛል። ምክንያቱም ውስጥህ ሳይቀበለው ቅር ይያለህ ዝምድ ዝምድና እንኳን በመንግስት በቤተሰብም ይከብዳል ነው ያሉት።
በኢትዮጵያና ኤርትራ ለሚደረግ ሁለንተናዊ ግንኙነትም ትግራይ ከኤርትራ ጋር የምትካሄደው ግንኙነት ከፍተኛ አስተዋጽኦ አለው ሲሉ ተናግሯል።
በፍላይ ምስ ትግራይ ዘሎ ርክብ ከመንግስቲ ናብዛሐሸ ምርድዳ
በተለይ ከትግራይ ጋር ያለው ግንኙነት እንደ መንግስት ወደ ተሻለ ነገር ሊያሽጋግረው የሚችል ነው። በሁለታችን መሃል እንደ መንግስት ለመቀራረብ ፍላጎት አለ። ተመልሰን ወደ ጦርነት መግባት የለብንም። ይህ ለሁላችን ስለማይጠቅም ይበቃናል ነው ያልነው። በበለጠ ደግሞ ትዋይትን እንደ መንግስት መግባባት ፈጥረን ቀጣይ የልማት የንግድ ኢንቨስትመንት ይሁን የወደብ ስራዎች ሊያግዝ ይችላል። ይህ እንደ ፌደራል ሚሰራ ቢሆንም የትግራይና የኤርትራ ግንኙነት ለዚህ አመቻቻል። በስፋት ከኤርትራ ጋር የምትዋሰን ትግራይ እንደመሆኗና እንደሚታወቀው ደግሞ እንደ ህዝብ በሁለቱም ትግርኛ በስፋት ነው የሚነገረው ነው ያሉት።
ውይይቱ እግረ መንገዳችን ቢሆንም ያካሄድ ነው ለመጀመሪያ ጊዜ ሰፋ ያለ ጊዜ ወስደን ስለቀጣይ የትግራይና ኤርትራ ዝምድናና አብረን የምናድግበት ጉዳዮች ላይ ከፕሬዝዳንት ኢሳያስ ጋር ተነጋግረናል ብለዋል ዶክተር ደብረጽዮን። በመጨረሻም ተገናኝተን ሰፊ ውይይት ለማካሄድ ተስማምተናል ብለዋል። ምክትል ርዕሰ መስተዳድሩ በመግለጫቸው ከአማራ ክልል ጋር ስላለው ግንኙነትም ተናግረዋል። በሁለቱም ክልል አመራሮች መሃል የሐሳብ ልዩነት አለ፣ ይህም በግልጽ የሚታወቅ ነው ያሉ ሲሆን ይህ ደግሞ በውይይት ነው መፈታት የሚገባው ብለዋል።
ወንግጠም በሚይጥ ይትረፍ መሰና ዘለማይ ኢትዮጵያውቀይ
በውይይት እንግጠም እንኳን ከኛ ጋር ያለው ኢትዮጵያዊ ከሰይጣንም ጋር እንወያይ መግባባት ይመጣል ወይስ አይመጣም የሚለው ሌላ አጀንዳ ቢሆንም ሆነም ግን እነሱም ይናገራሉ እኛም የምንናገረው እንደሚያስቀይማቸው ይገልጹልናል። እናማ በመድረክ እንወያይ ነው መፍትሄው ነው ያሉት።
ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
ሙልጌታን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ጋቢና ቪኦኤ በቅርቡ በአዲስ ፕሮግራም በአዲስ አቀራረብ እንደዚሁም ደግሞ በአዲስ ሰዓት ወደ እናንተ ወደ አድማጮቹ ይደርሳል። አሁን ወደ ተከታዩ ዘገባችን እናልፋለን። በደቡብ ብሔሮች ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግስት ለውጡን በማይደግፉ የዞንና የወረዳ አመራር አባሎች ላይ በአመራሮች በአባሎች ጥቃት እያደረሱ መሆናቸውን መያድ ከሰሰ። መያድ ደረሰ ባለው ጥቃት ሰዎች በጥይት መቁሰላቸውንና ለእስር መዳረጋቸውንም ተናግሯል። የአካባቢውን ባለስልጣኖች ለማነጋገር ያደረግነው ጥረት ለዛሬ አልተሳካም። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል።
ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅት መያድ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ እንዳስታወቀው በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልላዊ መንግስት በተለይ በሰገን ሕዝቦች ራሼ ወረዳ ውስጥ በአባሎቹ ላይ የአካባቢው መንግስት ባለሥልጣናት አሰቃቂ በደል እየፈጸሙባቸው ነው ሲል ይከሳል። ድርጅቱ ይኸው ችግር እንዲፈታ ለአካባቢው መስተዳድር አቤቱታ ሲያቀርብ እንደቆየም፣ ይሁንና መፍትሄ እንዳላገኘ ይናገራል። የድርጅቱ የጽሑፍ መግለጫ እንደሚያስረዳው ከሆነ በቅርቡ ሕዝቡ የመልካም አስተዳደር ችግሮቹ እንዲፈቱለት ላቀረበው ጥያቄ የአካባቢው ባለሥልጣናት አድርሰዋል ያሉትን የመብት ጥሰት በማስረጃነት አሳይቷል። መግለጫውን በንባብ ያሰሙት አቶ ሞገስ አሰፋ የድርጅቱ የፋይናንስ ኃላፊ ነበሩ።
ለውጡን የማይቀበሉ የአካባቢው ባለሥልጣኖች ሕዝቡ በውሃ ወለድ በሽታ አለቅን ብለው ያነሱትን የመብት ጥያቄ በሰላማዊ መንገድ መልስ መስጠት ሲገባው መያድ ነው ይህንን የሚሰራው፣ ስለዚህ አባሎቹ ከአካባቢው መጥፋት አለባቸው ብሎ የሚከተሉትን ኢሰብአዊ ድርጊቶች ፈጽሞባቸዋል። በጥይት የተመቱ አባላት ዝርዝር፦ ወጣት ኩሴ ገልጌሎ፣ ወጣት ብርሃኑ በንታ፣ ወጣት ውቼ ገሰሰ ሲሆኑ በከፍተኛ ስቃይ ላይ በሆስፒታል የሚገኙ አባሎቻችን ናቸው።
ከዚህም ባሻገር በአሁኑ ወቅት በእስር ቤት ይገኛሉ ያሏቸውን 22 የድርጅቱን አባላት መግለጫው ዘርዝሯል። በደራሼ ወረዳ የመያድ ኃላፊና የመያድ ከፍተኛ አመራር አባል የሆኑት አቶ ጌልጌሎ ኩዌታ ስለ እስረኞችና የአካባቢው ሁኔታ ተጨማሪ ማብራሪያ ሰጥተዋል።
የእኛ አባል የነበረው ከበደ ኦርጋይዶን ባለው የመላ ኢትዮጵያ አንድነት ድርጅት የሰገን አካባቢ ዞን የስራ አስፈጻሚ ተይዞ ምንም አይነት ወንጀል ሳይፈጽም ይህ ጥያቄ የመጣው በመላ ኢትዮጵያ አንድነት ድርጅት ምክንያት ነው በሚል በጥርጣሬ ተይዞ እስከ ዛሬ ድረስ ደራሼ ደረቅጣ ባላይ ታስሮ ነው የሚገኘው። የእሱን ተከትሎ የወጣቶች ክንፍ ዋና ኃላፊ የመላ ኢትዮጵያ አንድነት ድርጅት በቆላ አካባቢ የሚንቀሳቀሰው ሳሚሮ ተክቴም ከእሱ ቀጥሎ የተመዘገበው ጋር ሆኖ ወደ 30 ሰው ነበረ የታሰሩት። ከነዛ መካከል የተወሰኑ ሲለቀቁ አሁን ወደ 22 ወጣቶች እስር ላይ ናቸው።
አቶ ገልገሎ ጨምረው እንደሚያስረዱት ከሆነ አንዳንድ የመያድ አባላት ለህዝብ አገልግሎት እንዳይሰጡ እነሱም ከህዝባዊ ግንኙነትና አገልግሎት ተጠቃሚ እንዳይሆኑ የተገለሉ እንዳሉ ያካባቢውን አስተዳደር ይከሳሉ።
ምግብ ቤቶቻቸው ከዛ ልጆቻቸውን የሚያሳድጉበት እንዲዘጉ በየትኛውም ቦታ የትኛውም ማንበት ዝር ብለው እንዳይገቡ ቢሞቱ እንኳን ህዝቡ ወቅብር እንዳይወጣላቸው ተደርጎ በጣም ባረገኛ ሁኔታ ላይ ነው ያለነው። በተለይ በሰከና አካባቢ ህዝቦች ዞን በአብነት አቶ ከበደ ወርጋይቶ ዛሬ እስር ላይ ያለው ከማህበራዊ ከታገደ 2007 ምርጫ ማግስት ነው። እስከ ዛሬ ድረስ መጠጥ ቤቱም ተዘግቷል፣ ምግብ ቤቱም ተዘግቷል። የሱ እንስሶች ከሌሎች እንስሶች ጋር አይሄዱም፣ ልጆቹ ከሰው ልጆች ጋር አይሄዱም። ነገር ግን ዛሬ ህዝቡ የጠየቀው ጥያቄ ግን በዋናነት የተያዘና ያለ ምንም ወንጀል የታሰረ ከበደ ወርጋይቶና እነዚህ የኛ ባላቶች ናቸው ተሰብስበው የሚታሰሩ።
እነዚህንና የመሳሰሉትን መያድ በአካባቢው የመስተዳደር አመራር ላይ ያቀረባቸውን ክሶች እንዲመልሱልኝ ለክልሉ ፕሬስ ሴክሬተሪ አቶ ፍቅሬ አማን ጥያቄ ላቀርብላቸው ሞክሬ ነበረ። ይሁንና ጉዞ ላይ እንደነበሩና የስልክ መስመሩም እንዳስቸግራቸው ነግረውኝ ስልኩ ተዘጋ። የደራሼ ፖሊስ አዛዥ መቶ አለቃ ፈለቀ ብርሃኑንም በስልክ ለማነጋገር ሞክሬ ስራ ላይ ስለነበሩ ሊያነጋግሩኝ ፈቃደኛ እንዳልሆኑ አስረድተውኛል። የክልሉን ባለሥልጣናት ምላሽ ይዤ ለመቅረብ ሙከራዬ ይቀጥላል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ካለፈው ሰኞ ጀምሮ ለአንድ ሳምንት በጉጂ አባገዳ የተላለፈው የሰላም ሳምንት ጥሪ በአካባቢያቸው ሰላም ለማውረድ ጉልህ ሚና እንዳለው የምስራቅ እንዲሁም የምዕራብ ጉጂ ዞን ነዋሪዎች ተናገሩ። ገልሞ ዳዊት ሪፖርት አለው።
ባለፈው ሰኞ ታህሳስ 29 2011 ዓ.ም ተመረተ ነበር ጅሎ መንለው የጉጂ አባገዳ የሰላም ሳምንት ጥሪን ያስተላለፉት። በጥሪያቸው አባገዳ ጅሎ በአካባቢው ማንኛውም ተኩስ እንዳይተኮስ ሰው ሁሉ በፈጣሪው ስለ ሰላም እንዲማጽን ጥሪ አቅርበዋል። አባገዳ ጅሎ መንለው ስለ ሰላም ጥሪው አብራርተዋል።
ማንኛውም የፖለቲካ ፓርቲ ነፍጥ እንዳያነሳ ተኩስ እንዳይከፍት በመድራችን በአካባቢያችን ሰላም እንዲወርድ በመንግስትም ይሁን በወጣቶች ግጭት እንዳይከሰትና የሰው ህይወትም እንዳይጠፋ ሰላምም ዳግመኛ እንዳይደፈርስ ጥሪ ያስተላልፈናል።
ጥሩን ተላልፎ የተገኘ ማንኛውም አካል ህጋዊ እርምጃ ይወሰድበታል ሲሉም አባገዳጅሎ ማነው አክለው ገልጸዋል። በሁለቱ የጉጂ ዞን የሚኖሩ ነዋሪዎችም የአባገዳጅሎ ማነው ናስተብ ወደውታል። አቶ ሶርስ አገጃ በእምራብ ጉጂ ዞን የቡሌሆራ ወረዳ ነዋሪ ናቸው።
የአካባቢው ነዋሪ ጥሪውን በደስታ ነው የተቀበለው። ከየአካባቢው ሰውን ወደ አባገዳ አዳራሽ ጠርተዋቸው አስተያየታቸውን እየተቀበሏቸው ነው። እኛም እንደ ነዋሪ እየተከታተልን እንገኛለን።
ሌላ ያናገርኩት በምስራቅ ጉጂ ዞን የጎሮዶላ ወረዳ ነዋሪ ነው።
አቦቴን ጉጂ ኦቶ ኦሶ ይሮ አርገተኒ ተመረጭትኒ ከራከናዩ ደማን
የጉጂ አባቶች ግዚያ አግኝተው የምክክር መድረኩን ቢያዘጋጁና ይህን አካሄድ ቢከተሉ ግጭቶች እንዲቀነሱና በአካባቢውም ሰላም እንዲወርድ ያደርጋል የሚል ግምት ነው ያለኝ።
እኚሁ ነዋሪ አክለው በጥሪው መሰረት በአካባቢው ሰላም ስለማምጣት ምክክር መጀመሩን ገልጸዋል። አቶ ሮባት ሩጬ የምስራቅ ጉጂ ዞን አስተዳዳሪ ናቸው። መንግስት የሰላም ጥሪውን በመልካምነት ይመለከታል ይላሉ።
ጠቦቲን ገዳ ጎዲነ ከነከስ ረነ ኻተው ማን ጎዲነ ከነከስ ጅሮ ለለቢ ነገያ ከኝ
የሰላም ሳምንት ጥሪ በአባ ገዳና በዞናችን ነዋሪዎች ተላልፏል። በገዳ ስርዓት ህዝባችን ተማክሮ ያልፈታው ጉዳይ የለም የሚል እምነት ነው ያለን። መንግስትም በዞኑ አስተማማኝ ሰላም እንዲወርድ ይፈልጋል። አባ ገዳም በዚህ ጉዳይ ትኩረት አድርጎ ሲያበቃ በኦሮሚያ ሁለት የሚጋደሉ ወገኖች እንዳይኖሩ በሚል በዞናችን ውስጥ ትልቅ ጥረት እየተደረገ ነው። የአካባቢያችን ነዋሪዎችም በነገው ዕለት የሚጀምረውን የሰላም መድረክ በጉጉት እየተጠባበቁ ነው። በሰላም መድረኩ ከተለያዩ ወረዳዎች የተውጣጡ ሰዎች ይሳተፉበታል። እኛም እንደ መንግስት ለአባገዳዎች እንዲሁም ለአካባቢው ማህበረሰብ ሙሉ ድጋፍ እናደርግላቸዋለን።
ከሰላም ሳምንት ጥሪ ጋር ያይዤ በቅርቡ በምስራቅ ጉጂ ዞን የሚኖሩ ነዋሪዎች በመንግስት የጸጥታ አስከባሪዎች ሞተር ብስክሌት ተወስዶብናል ብለው የተናገሩትን ቅሬታ አቶ ሮባን ጠይቄያቸው ነበር። አቶ ሮባሲ መልሱ የመንግስት የጸጥታ ኃይሎች በዞኑ ለህገወጥ ተግባር ይውሉ ነበርና ያለ ታርጋ ሲንቀሳቀሱ የነበሩ ሞተር ቢስክሌቶችን መያዛቸውን ገልጸዋል። በአባገዳ ጅሎ መነው የተላለፈው የሰላም ሳምንት ጥሪ ለሁለት ሳምንታት የሚቆይ ነው። ለአሜሪካ ድምጽ ገልሙዳይት ከናይሮቢ።
አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ጋቢናቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረው ሞክቢል ያብሩ ነው። ደህና ደሩ።
Sonen Radio Sagala America. Radio VOA Saganta Fano.